ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ አሁንም በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ እንዳየሩ ሁኔታ ማለት ነው ለሚሰበሰቡ ምእመናንና የአገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚሁ መርሃ ግብር መሰረት በዛሬው ዕለት በቫቲካን በሚገኘው የቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች ያደረጉት የጠቅላላ አስተምሮ እንደተለመደው ከዚህ በፊት በመስዋዕተ ቅዳሴ አምልኮ ዙሪያ በተከታታይ እያደረጉት በነበረው አስተምሮ ፈንታ ባለፈው ሳምንት ማለትም ከጥር 17 እስከ ጥር 14 2010 ዓመተ ምህረት በቺሊና በፔሩ በቀደም ተከተል አድርገውት የነበረውን 22ኛውን ሐዋርያዊ ጉብኝት አጠቃላይ ይዘት በመዳሰስ ያደረጉትን ንግግር ሙሉ ይዘት እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Sono rientrato due giorni fa dal viaggio in Cile e Perù. Un applauso al Cile e al Perù.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በቺሊና በፔሩ አድርጌው የነበረውን ሐዋርያዊ ጉብኝቴን አጠናቅቄ ከሁለት ቀናት በፊት ወደዚሁ ተመልሻለሁ። ሁሉም ነገር በመልካም ሁኔታ በመጠናቀቁ እግዚአብሔርን ላመሰግን እወዳለሁ። በዚያ ምድር የሚገኙትን የእግዚአብሔር ሕዝቦች የሚያደርጉትን እንቅስቃሴ አይቻለሁ። በእነዚያ ሀገራት እየመጣ ያለውን ማኅበራዊ እድገትም ለማበረታታት እወዳለሁ። በእነዚያ ሀገራት ለሚገኙ የሲቪክ ባለሥልጣናትና ለወንድሞቼ ብፁዓን ጳጳሳት የነርሱም ተባባሪ የነበሩ ሰዎች ሁሉ በፍጥነትና በፍቅር ስላደረጉልኝ መልካም አቀባበል በድጋሜ ለማመስገን እወዳለሁ። በቅድሚያ በቺሊ እንደደረስኩኝ በተለያዩ ምክንያቶች የተነሳ ብዙ ተቃውሞ ተደርጎ ነበር። እናም ይህ ጉብኝቴ የበለጠ ጉልህና ሕያው እንዲሆን አድርጎታል። ለሁሉ ሰዎች ሰላሜን እሰጣቸዋለሁ የሚለውን የኢየሱስን ቃል ለመድገም እፈልጋለሁ። ይህ ሰላሜን እሰጣቸዋለሁ የሚለው ቃል ኢየሱስ ለደቀ መዛሙርቱ ያቀረበላቸው ሰላምታ ሲሆን እኛም በየዕለቱ በምናደርገው መሥዋዕተ ቅዳሴ ላይ የምንደግመው ቃል ነው። በሀገሪቷ ፖለቲካ ውስጥ ከሚሳተፉ ባለሥልጣናትና የሲቪክ ማኅበረሰቦች ጋር በተገናኘውበት ወቅት በቺሊ እየታየ ያለው የዲሞክራሲ ሥርዓት ተጠናክሮ እንዲቀጥል የበኩላቸውን አስተዋጽኦ እንዲያደርጉ አበረታታቸዋለሁ። በዚህም የተጠናከረና ሁሉንም ያሳተፈ ሥርዓት እንዲገነቡ መክሬያለሁ። በዚሁ አግባብ ይህንን አጠናክረው ይቀጥሉ ዘንድ የሚያስችላቸውን የማዳመጥ ዘዴን እንዲከተሉ አመላክቻለሁ። በተለይም ደግሞ ድሃ የሆኑ የማኅበረሰብ ክፍሎችን፣ ወጣቶችንና የዕድሜ ባለጸጋ የሆኑ ሰዎችን እንዲሁም መልካ ምድራቸውንም እንዲያዳምጡ ምክሬን አስተላልፌያለሁ። በቺሊ በመጀመሪያ ባደረግኩት መሥዋዕተ ቅዳሴ ላይ ለሰላምና ለፍትሕ በሚል የጸሎት ሐሳብ በማድረግ ኢየሱስ በተራራ ላይ የሰበከውን ስብከት በመጠቀም ሰላምን የሚወዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚለውን በተለየ ሁኔታ ለመግለጽ ሞክሬ ነበር። ይህንንም የተራራው ላይ ስብከት ሁላችንም የጠበቀ ቅርበት በመፍጠር ካለን በማጋራት በክርስቶስ ምሕረትና ጸጋ በመበረታታት በአብያተ ክርስቲያናትና በማኅበረሰቡ ውስጥ በጥልቀት እንዲሰርጽ መመስከር ይኖርብናል። ይህንንም የጠበቀ ቅርበት በቃላት ብቻ ሳይሆን በተግባር ለማሳየት በቺሊ ዋና ከተማ በሳንቲያጎ የሚገኘውን የሴቶች ማረሚያ ቤት ጎብኝቼ ነበር። በዚያ የነበሩ በርካታ ወጣት ሴቶች፣ እናቶች፣ አንዳንዶቹም ልጆቻቸውን በእጃቸው አቅፈው ነበር። እነዚህ ሴቶች ምንም እንኳን በማረሚያ ቤት ውስጥ ያሉ ቢሆንም በፊታቸው ገጽታ ላይ ከፍተኛ የሆነ የተስፋ ምልክት ይታይባቸው ነበር። ይህንን የእስር ጊዜያቸውን አጠናቀው ማኅበረሰቡን በሚቀላቀሉበት ወቅት ራሳቸውን ከማኅበረሰቡ ጋር በሚገባ ማዋሃድ እንደሚኖርባቸውም ምክሬን ለግሻለሁ። በቺሊ ከሚኖሩ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ካህናትና ገዳማውያን ገዳማውያት ጋር ሁለቴ ተገናኝቼ ነበር። ሁለቱም ግንኙነቶች በጣም ኃይለኛ የነበሩ ግንኙነቶች ነበሩ። በዛ ሀገር ውስጥ በቤተ ክርስቲያኗ ምክንያት የቆሰሉ አንዳንድ ሰዎች ሁኔታን በማንሳት ቤተ ክርስቲያኗ የበለጠ ፍሬያማ ለማድረግ በሚያስችሏት ሁኔታዎች ላይ ተወያይተናል። በዚህም መሠረት በዚያው የሚገኙ ወንድሞችን ማንኛውንም አይነት በሕፃናት ላይ የሚደርሰውን ወሲባዊ ጥቃት በእግዚአብሔር በመታመን ማስወገድ እንደሚገባ በጥብቅ አሳስቤ ነበር። በቺሊ በሚገኙ የተለያዩ ግዛቶች ውስጥ ተገኝቼ በደቡብና በሰሜን የቺሊ ግዛቶች ማለት ነው ሁለት ጊዜ መሥዋዕተ ቅዳሴን አሳርጌ ነበር። በቀዳሚነት አራውቻንያ በሚባለው በደቡባዊ ቺሊ ግዛት ተገኝቼ ኢንዶስ ማፑኬ የሚባሉ ሕዝቦች በሚኖሩበት ስፍራ ያደረግኩት መሥዋዕተ ቅዳሴ ሲሆን በዚያም በተገኘውበት ወቅት የሕዝቡን ደስታና እንዲሁም ሐዘናቸውንና ስቃያቸውን ሳይቀር ለመረዳት ችያለሁ። በዚያ አካባቢ በተለያዩ ምክንያቶች የተነሳ የሚከሰቱ በርካታ የሆኑ ውጥረቶችና ግጭቶች ተወግደው በምትኩ ሰላምና አንድነት እንዲፈጠር መልእክቴን አስተላልፌያለሁ። በቀጣይነትም በሰሜናዊ የቺሊ ግዛት ባሳረኩት መሥዋዕተ ቅዳሴ ላይ ኢኪኬ በሚባል አካባቢ በሚገኘው ባሕርና በረሃማ ስፍራን በሚያዋስን ስፍራ ላይ የነበረ ሲሆን በዚያም በነበረኝ ቆይታ የሕዝቡን መንፈሳዊነት ለመረዳት ችያለሁ። በመቀጠልም በቺሊ ዋና ከተማ ሳንቲያጎ በሚገኘው ጳጳሳዊ ዩኒቨርሲቲ ውስጥ ከሚማሩ ወጣት ተማሪዎች ጋር ተገናኝቼ የነበረ ሲሆን በአሁኑ ወቅት በዓለማችን የሚታየውን በቀጣዩ ትውልድ ሕይወት ላይ የተደቀነውን ለሕይወት ትርጉም ያለመስጠት መንፈስ እንዲወገድ የበኩላቸውን አስተዋጽኦ ያደርጉ ዘንድ ምክሬን ለግሻለሁ። በወቅቱ ለእነዚህ ወጣት ተማሪዎች ክርስቶስ በእኔ ቦታ ቢሆን ምን ያደርግ ነበር የሚለውን የቅዱስ አልቤርቶ ሁርታዶ ቃላትን ተጠቅሜ ጥያቄ አቅርቤላቸውም ነበር። ይህ የካቶሊክ ዩኒቨርሲቲ ለወጣት ተማሪዎች የተቀናጀ ማኅበራዊ እድገት ሊያመጣ የሚያስችል የሕነጻ ትምህርት ለእነዚህ ወጣት ተማሪዎች መስጠት እንዳለበት፣ በተለይም ደግሞ በማኅበረሰቡ ውስጥ በልዩነት ውስጥ ኅብረትን መፍጠር፣ ማንኛውንም አይነት ግጭቶች በመሳሪያ ሳይሆን በውይይት መፈታት አለበት የሚለውን የካቶሊክ ቤተ ክርስቲያን አስተምሮን ለተማሪዎች ማስተማርና ወጣት ተማሪዎችም በዚሁ አግባብ ታንጸው እንዲያድርጉ ማድረግ እንደሚገባም ማሳሰቢያ ሰጥቼ ነበር። በቀጣይነት በፔሩ ያደረግኩት ሐዋርያዊ ጉብኝት ኅብረትና ተስፋ የሚል መሪ ቃል ያነገበ ነበር። ኅብረት ማለት ሁሉንም ነገር ወጥ በሆነ መልኩ ማከናወን ማለት አይደለም። ነገር ግን ከታሪክና ከባህሎቻችን የወረስናቸውን የተለያዩ መልካም የሆኑ እሴቶችን በማጣመር በልዩነት ውስጥ ኅብረትን መፍጠር ማለት ነው። በፔሩ በኩል በሚገኘው የአማዞን ደን አካባቢ ከሚኖሩ ሰዎች ጋር በተገናኘሁበት ወቅት ይህንን ሐሳቤን በድጋሜ አስተጋብቻለሁ። በመቀጠልም በዚያው አካባቢ የሚገኘውን ኩዌርቶ ማልዶናልዶ የተባለውን ስፍራና ትንሹ ልዑል በመባል የሚታወቀውን የሕፃናት ማሳደጊያ ጣቢያ በጎበኘሁበት ወቅት ሁላችንም በአንድነት በአዲስ መልክ እየተንሰራፋ ለሚገኙት ቅኝ ግዛት ስር የሚከቱንን የኢኮኖሚና የርዕዮተ ዓለም ጽንሰ ሐሳቦችን ሁላችንም በጋራ አንቀበልም ብለን ነበር። በፔሩ ከነበሩ የፖለቲካ ኃይሎችና የመንግሥት ባለሥልጣናት ጋር ቆይታም አድርጌ ነበር። በፔሩ የሚታየውን የሀገር ወዳድነት ስሜት፣ የባህልና የዚያን ሀገር ሕዝቦች መንፈሳዊነትን በማድነቅ ንግግር አድርጌ ነበረ ሲሆን ይህንን የሀገሪቷን ሁኔታ አደጋ ላይ የሚጥሉ ሁለት እሳት የሆኑ እውነታን ያዘሉ ሐሳቦችን አንስቼላቸውም ነበር። እነዚህ ስነ ምህዳራዊና ማኅበራዊ ገጽታ ያላቸው ችግሮችና ሙስና ናቸው። እነዚህ ሁለት አደገኛ የሆኑ ነገሮች ከሚያስከትሉት አደጋ ማንም ሰው ማምለጥ እንደማይችል ገልጬ የነበረ ሲሆን እነዚህን አደገኛ የሆኑ ነገሮችን የመዋጋት ኃላፊነት የሁሉም ሊሆን እንደሚገባም ተናግሬ ነበር። በመቀጠልም በፔሩ መስዋዕት ቅዳሴን አድርጌ ነበር። በዚያም ከበርካታ ምዕመናን ጋር ተገናኝቼ ደስታቸውን ተካፍያለሁ። በዚያ ከሚገኙ ብፁዓን ጳጳሳት፣ ካህናትና ገዳማውያን ገዳማውያት ጋር ተገናኝቼ ተወያይቼም ነበር። በዚያ የሚኖሩ ብፁዓን ጳጳሳት በሀገሪቷ ውስጥ በአሁኑ ወቅት ተንሰራፍቶ የሚገኘውን ሙስናን ቤተ ክርስቲያን በተቀናጀ መልኩ ከምዕመናን ጋር በመሆን መዋጋት እንደሚኖርባት፣ ሙስና ሊቀረፍ የሚችል ችግር በመሆኑ የተነሳ መዋጋት እንደሚገባም አሳስቤ ነበር። በፔሩ ከሚገኙ ወጣቶች ጋር በተገናኘሁበት ወቅት የቅዱሳንን ፈለግ መከተል እንደሚገባቸው፣ ራሳቸውን ከክርስቶስ ጋር ማቀራረብ እንደሚገባቸውም ተናግሬ የነበረ ሲሆን በተለይም ኢየሱስ ያሳየንን አብነት መከተል እንደሚገባና በተስፋ መጓዝ እንደሚኖርባቸውም ተናግሬ ነበር። በመጨረሻው ቀን ዕለተ ሰንበት ላይ በመሥዋዕተ ቅዳሴ ወቅት የተነበበው ቅዱስ ወንጌል ጊዜው ደርሷል፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ ብሎ እንደሚያሳስበው የኢየሱስን ቃል በምልአት በመቀበል ደስተኛ ሕይወት መኖር እንደሚገባቸውም ተናግሬ ነበር። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ቀን በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች ከጥር 7 እስከ ጥር 14 2010 ዓ.ም በቅደም ተከተል ቺሊና በፔሩ አድርገውት የነበረውን 22ኛውን ሐዋርያዊ ጉብኝታቸውን ጠቅላላ ይዘት በመዳሰስ ያደረጉትን ንግግር ሙሉ ይዘቱን ነበር። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።